ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ መጋቢት 8 2014 ዓ.ም ስርጭታችን ጀመረ።
ከትላንት ወዲያ ባለው ጊዜ ውስጥ ይሄ ሪፖርት ሊሊዝ ከሆነበት 35,000 ዜጎች ለመመለስ ተመዝግቧል። አክቹሊ ምዝገባ ስራ እየተሰራ ያለበት ሁኔታ ነው። በማጣራት 35,000 ዜጎች ኦሬዲ ተመዝግቧል። እነዚህን ባጭር ጊዜ ውስጥ ወደዚህ የመመለሱ እድል ይኖራል ማለት ነው።
ተሰማችኋቸው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲን ነው። ባለፈው ሳምንት ሀገሪቱ ባከናወነቻቸው ዓለም አቀፍና ቀጠና አቀፍ እንቅስቃሴዎች ዙሪያ ከሰጡት መግለጫ የተወሰደ ነው። ሙሉ ዘገባው በምሽቱ ይደመጣል። ከዚህ ጉዳይ በተጨማሪ ከትግራይ ክልል እየተሰደዱ ወደ አማራ ክልል እየገቡ ስላሉ ዜጎች፣ ከረጅም ጊዜ የቤት ውስጥ እስር በኋላ ነጻ ስለወጡት የኦነግ ከፍተኛ አመራር አቶ ዳውድ ኢብሳ የሚናገሩ ዘገባዎችና ሌሎችም በምሽቱ ተካተዋል። ጤና ይስጥልን፣ እንደምናምሽታችኋል። ምሽቱን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራን ትቆያለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ እንቆያለን። አብራችን እንድትቆዩ እንጋብዛለን። አስቀድመን አጫጭር የዓለም ዜናዎችን እንስማ።
አስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጀርመን ሀገራቸውን እንድትረዳ ተማጽኖ አቀረቡ። ፕሬዚደንቱ ዛሬ ሐሙስ ለጀርመን ፓርላማ ባሰሙት ንግግር አውሮፓ ውስጥ በነጻነትና በባርነት መካከል ግንብ እየተገነባ ነው ብለዋል። ይህ ግንብ ደግሞ ዩክሬን ውስጥ ቦምብ በወደቀና አንዳች ውሳኔ ባልተወሰደ ቁጥር እያደገ ይሄዳል ብለዋል። ዜሌንስኪ በቪዲዮ አማካይነት ለፓርላማው ባሰሙት ንግግራቸው ጀርመን ከሩሲያ ወደ ሀገሯ የተፈጥሮ ጋዝ ማስተላለፊያውን ኖርድ ስትሪም 2 ግንባታን መደገፏን ከዩክሬን ደህንነት ይበልጥ ለራሷ የኢኮኖሚ ጥቅም አድልታለች በማለት ነቅፈዋል። ነግረናችሁ ነበር አሉ ዜሌንስኪ። ኖርድ ስትሪም የጦርነት ዝግጅት ነው ብለናችሁ ነበር። ሩሲያ በከበበቻት በማሪዮፖል ከተማ የሚገኝ አንድ ቲያትር ቤት በአየር ጥቃት መደብደቧን ዩክሬን አስታውቃለች። ብዙ መቶ ሲቪሎች ከተጠለሉበት የቲያትር ቤት ሰለባዎችን ለማውጣት እንቅስቃሴው ቀጥሏል። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የዩክሬኑ ፕሬዚደንት ትናንት ያሰሙትን ተማጽኖ ተከትሎ ዩናይትድ ስቴትስ የ800 ሚሊዮን ዶላር ድጋፍ እንደምታደርግ አስታውቀዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ከዩክሬኑ ወረራ በተዛመደ ሌላ ዜና ዋግነር ግሩፕ የሚባለው የሩሲያው የግል ወታደራዊ ድርጅት አፍሪካ ውስጥ ያሉትን ቅጥር ተዋጊዎች አንዳንዶቹን ወደ ዩክሬኑ ጦርነት ሊያዛውር መሞከሩን የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አዛዥ ተናገሩ። የአፍሪኮሙ አዛዥ ጀነራል ስቴፈን ታውንሰንድ በዚህ ሳምንት በተለይ ለቪኦኤ በሰጡት ቃል ዋግነር ለዩክሬኑ ጦርነት ተዋጊ ሊመለምል መንቀሳቀሱን አስተውለናል ብለዋል። ምናልባትም ተዋጊዎቹን ወደ ዩክሬን ውጊያ የሚያዛውረው የምስራቅ ሊቢያውን የተዋጊ አዛዥ ጀነራል ሐሊፍ ሀፍታርን በመርዳት እየተዋጉ ካሉት ብዙ መቶ ሩሲያውያን ቅጥር ወታደሮች ውስጥ ሳይሆን አይቀርም ብለዋል። አፍሪኮም ሩሲያ ዩክሬንን መውረሯን ተከትሎ አንዳንዱን አቅሙን ወደ ዩናይትድ ስቴትስ የአውሮፓ እዝ ዩሮኮም ማዛወሩን ጀነራል ታውንሰንድ ጨምረው ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዩናይትድ ስቴትስ የሶማሊያን የዲሞክራሲ ሂደት በሚያደናቅፉ ተጨማሪ ሶማሊያውያን ላይ የቪዛ እገዳ መጣሏን የውጭ ጉዳይ ሚኒስትሩ አስታወቁ። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ረቡዕ ባወጡት መግለጫ የሶማሊያ መንግስት የምክር ቤታዊ ምርጫ ሂደቱን ከትናንትና በስቲያ ማክሰኞ እንደ አውሮፓውያን መጋቢት 15 ቀን ሊያጠናቅቅ ራሱ ያወጣውን ቀነ ገደብ ተግባራዊ ሳያደርግ መቅረቱን ተከትሎ የዲሞክራሲ ሂደቱን በማደናቀፍ ተጠያቂ አለያም ተመሳጣሪ ናቸው በተባሉ ተጨማሪ ሰዎች ላይ የቪዛ ማዕቀብ እርምጃ ወስጃለሁ ብለዋል። ብሊንከን በመግለጫቸው አስከትለውም ምንም እንኳን ባለፉት ጥቂት ሳምንታት አበረታች እርምጃ የታየ ቢሆንም አሁንም ያልተያዙ ከ36 በላይ ክፍት የምክር ቤት መቀመጫዎች አሉ ብለዋል። የምርጫው ሂደት መዛባት የሚመለከቱ ሪፖርቶች ቀጥለዋል። ዲሞክራሲያዊ ተቋማትን የሚደግፉና ሂደቱ ግልጽ እንዲሆን የሚጥሩ ጋዜጠኞችና የተቃዋሚ ፓርቲ አባላት የወከባ የእስርና የጥቃት ኢላማ እየተደረጉ መሆኑን የሚያመለክቱ ተአማኒ ሪፖርቶች እየወጡ ነው ሲሉም የውጭ ጉዳይ ሚኒስትሩ ጠቅሰዋል። ሊቢያ ውስጥ የሚታየው የፖለቲካ አጣብቂኝ ሀገሪቱን ወደ ባሰ አለመረጋጋትና በአንድ ሀገር ሁለት መንግስት ወደሚፈጠርበት አቅጣጫ እንዳያመራት ሲሉ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን አስጠነቀቁ። አጠር ያለ ዘገባ አለ፣ አሉላ ከበደ ያቀርበዋል።
በመንግስታቱ ድርጅት የፖለቲካ ጉዳዮች ኃላፊ ሮዝሜሪ ዲካርሎ ድርጅታቸው በሊቢያ ያዘውን ጥረት በትላንትናው ዕለት ለጸጥታው ምክር ቤት አስረድተዋል።
Libyan executive is facing a crisis
that የሊቢያ አመራር መፍትሄ ካልተበጀለት ወደ ለየለት ያለመረጋጋትና በአንድ ሀገር ውስጥ ሁለት መንግስት የሚፈጠርበት አቅጣጫ ሊያመራ የሚችል ቀውስ ገጥሞታል። ቀውሱን ለመፍታትም የተባበሩት መንግስታት ድርጅት ከፍተኛ ጥረት እያደረገ ነው። አላማችን የተለያዩ የሀገሪቱ ባለድርሻ አካላት በተቻለ ፍጥነት በሀገሪቱ ምርጫ ማካሄድ በሚያስችል ህገ መንግስታዊ መሰረት ያለው አካሄድ ላይ እንዲስማሙ ወደ አንድ ማምጣት ነው።
ዲካርሎ አክለውም አሁን ያለው ሁኔታ አንጻራዊ መረጋጋት የሚታይበት ቢሆንም ዛቻ የተሞሉ ንግግሮችና የፖለቲካ ውጥረቱ ግን እያየለ መጥቷል። በሊቢያ የሚታየው ይህ የፖለቲካ ቀውስ የጀመረው በአውሮፓውያን የቀን አቆጣጠር ለታህሳስ 24 2021 ዓ.ም ተይዞ የነበረው ፕሬዝዳንታዊና የፓርላማ ምርጫ በምርጫ ህጎችና በፕሬዝዳንታዊ እጩዎች ማንነት ዙሪያ በተነሳ ውዝግብ ሳቢያ ለሌላ ጊዜ እንዲተላለፍ በተደረገበት ወቅት ነው። ቁጥራቸው 3 ሚሊዮን የሚጠጋ ሊቢያውያን በምርጫው ድምጻቸውን ለመስጠት ተመዝግበው ነበር። ለረጅም ዘመን ሊቢያን የገዙት አምባገነኑ መሪ ሙአመር ጋዳፊ ከስልጣን ከተወገዱና ከተገደሉበት እንደ አውሮፓውያን ዘመን አቆጣጠር 2011 ዓ.ም አንስቶ በዚያች ሀገር አለመረጋጋት፣ ውጊያና የውጭ ጣልቃ ገብነት ስር እየሰደደ መምጣቱም ይታወቃል።
የዩክሬኑ ጦርነት በቀጠለበት ባሁን ወቅት የተሽመደመደውን የኢራኑን የኒውክሌር ጉዳይ ስምምነት ለማንቀሳቀስ እየሞከሩ ያሉት ዲፕሎማቶች ድርድራቸውን እንደቀጠሉ ናቸው። እናም አሁን ዩናይትድ ስቴትስ ወደ ስምምነቱ እንድትመለስና ኢራንም የኒውክሌር መርሃ ግብሯን እንድትገድብ የሚያደርግ ስምምነት ወደ መቋጨቱ የተቃረቡ ይመስላል ተብሏል። የዩናይትድ ስቴትስና የኢራን ባለስልጣናት እንዳሉት ላለፉት 11 ወራት ሲቋረጥም ሲቀጥልም በከረመው የቪየናው ድርድር ከጥቂት ጉዳዮች በስተቀር ለአብዛኛው መፍትሄ ተገኝቷል። ሰሜን ኮሪያ ትናንት አየር ላይ እንዳለ ፈንድቶ ስብርባሪው ዋና ከተማዋ ፒዮንግያንግ ድረስ ስለተበተነው ሚሳኤሏ ጉዳይ ድምጿን አጥፍታለች። የመንግስቱ የዜና ማሰራጫዎች ትናንት ረቡዕ ስለደረሰው አደጋ ምንም አልተናገሩም። ሚሳኤሉ ከትልቁ የሀገሪቱ የአውሮፕላን ጣቢያ በተተኮሰ በጥቂት ጊዜ ውስጥ አየር ላይ መፈንዳቱን የደቡብ ኮሪያ የጦር ኃይል ነው ያስታወቀው። ሚሳኤሉ የወደቀው ሰው የሚኖርበት አካባቢ ይሁን አይሁን ግን የተገለጸ ነገር የለም። በሱስ አስያዥ እጽ እና መድኃኒት እንዲሁም የጦር መሳሪያን በድብቅ በማስተላለፍ ክስ ዩናይትድ ስቴትስ የምትፈልጋቸው የቀድሞ የሆንዱራስ ፕሬዚደንት ተላልፈው እንዲሰጧት የሀገራቸው ዳኛ ወሰኑ። የቀድሞው ፕሬዚደንት ሁዋን ኦርላንዶ ሄርናንዴዝን የሆንዱራስ ፖሊሶች ዋና ከተማዋ ቴጉሲጊልፓ ከሚገኘው መኖሪያ ቤታቸው አስረዋቸዋል። ሄርናንዴዝ ክሱን ያስተባብላሉ፣ ይግባኝ እላለሁ ብለዋል። ዩናይትድ ስቴትስ ሄርናንዴዝን እንደ አውሮፓውያን አቆጣጠር ከ2004 ያነሱ ብዙ ሚሊዮን ዶላር ጉቦ እየተቀበሉ ከቬኔዙዌላና ከኮሎምቢያ ብዙ ቶን ኮኬን በሆንዱራስ በኩል ወደ ዩናይትድ ስቴትስ እንዲገባ ፈቅደዋል በማለት ወንጀላቸዋለች። መጨረሻም በትናንትናው ዕለት ከባድ የመሬት ርዕደት የመታት የሰሜን ምስራቅ ጃፓን ነዋሪዎች የደረሰውን ጉዳት መገምገምና ፍርስራሹን ማጽዳቱን ተያይዘውታል። የመሬት ነውጡ እስካሁን በታወቀው አንድ ሰው ሲገድል አውራ ጎዳናዎችን አፈራርሷል፣ ፈጣን ባቡር ገልብጧል፣ ከሁለት ሚሊዮን በላይ ህዝብ ኤሌክትሪክ ኃይል ተቋርጦበታል። እንደ አውሮፓውያን አቆጣጠር በ2011 ከባድ ነውጽና ሱናሚ በተመታችውና የኒውክሌር አደጋ በተቀሰቀሰባት ፉኩሺማ ከተማ አቅራቢያ የደረሰው ርዕደት እስከ ዋና ከተማዋ ቶኪዮ ድረስ መሰማቱ ነው የተዘገበው። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታየን ለዓለም ዜናው አመሰግናለሁ። በመከታተል ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ መጋቢት 8 2014 ዓመተ ምህረት ዝግጅታችንን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮቻችን ከዌብሳይታችን amharic.voanews.com እንዲሁም ከፌስቡክ አት ቪኦኤ አምሃሪክ በተጨማሪ የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ አድማጮች ብትኖሩ 202-205-9942 የዋትሳፕ መስመራችንን ተጠቀሙ።
እኔ ለምሳሌ የፖለቲካ ፓርቲዎች አስተባባሪ ውስጥ ነኝ። 50 ፖለቲካ ፓርቲዎች የሚባሉት 50 ፕላስ ተነጋግሮ አዋጣም ብሎ እኮ መግለጫ አውጥቷል። ያውም ገዢው ፓርቲ አባል የሆነበት። ስለዚህ በእንደዚህ አይነት ገፍቴ የትም ይደርሳል የሚል ግምት የለኝም ነው።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲናን የሰማናቸው። ሌሎች የፖለቲካ ፓርቲ አመራሮችን ያካተተ ብሔራዊ መግባባት ላይ ያተኮረ ዘገባም አለን። በቅርቡ የተቋቋመው ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርያንም አነጋግረናል።
የሁሉም ብሔረሰቦች፣ የሁሉም ኢትዮጵያውያን፣ የሁሉም የፖለቲካ ደጋፊ የሚሆኑ ተቃዋሚ፣ ዞሮ ዞሮ ግን አልቲሜት የመጨረሻው አጀንዳቸው የሀገራቸው ሰላምና ሀገራቸው በፍትህ ወደፊት መራመዷን እስከሆነ ድረስ ጦርነትና ግጭት እንዲጠፋ እስከሆነ ድረስ ኢትዮጵያ ውስጥ ብቻ ያሉትን ሳይሆን ከኢትዮጵያ ውጭ ያሉትንም ኢትዮጵያውያን ጭምር ያካትታል ብዬ አስባለሁ።
ሙሉ ዘገባ በሁለተኛው አጋማሽ ይደመጣል። አሁን ግን ወደ ዕለቱ አብይ ዘገባ እንሻገር። የዛሬው አብይ ርዕሳችን የኢትዮጵያ መንግስት የህግ ማስከበር ዘመቻ ያለውን ባካሄደበት ወቅት በሀገሪቱ የተሰነዘረውን ዓለም አቀፍ ጫና በማቅለል ረገድ ቻይና ከፍተኛ ድርሻ እንደነበራት የውጭ ጉዳይ ሚኒስትር አስታውቋል። ብዛት ያላቸው አዳዲስ አምባሳደሮች መሾማቸውን፣ 35,000 ያክል ኢትዮጵያን ከሳውዲ አረቢያ ወደ ሀገራቸው ለመመለስ መመዝገባቸውንም ሚኒስትሩ አክለው ገልጸዋል። መለስካቸው አምሃ ከአዲስ አበባ ቀጣዩን ዘገባ ልኮልናል።
ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በጠሩት ጋዜጣዊ መግለጫ ላይ በኢትዮጵያ ላይ የተሰነዘሩትን ልዩ ልዩ ጫናዎች በመመከት ረገድ የቻይና መንግስት ያደረገው ድጋፍ ከፍተኛ እንደሆነ ገለጹ። ቃል አቀባዩ ባለፈው ሳምንት በተለያዩ ዘርፎች ሚኒስቴሩ አከናውኗል ያሏቸውን ሲዘረዝሩ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአፍሪካ ቀንድ አዲሱን የቻይና ልዩ ልዑክ ዡ ቢንግን በጽህፈት ቤታቸው ተቀብለው ማናገራቸውን ገልጸዋል። በዚሁ ጊዜም የቻይና መንግስት ለኢትዮጵያና ለመላው አፍሪካ የሚያደርገውን ድጋፍ ያወሱት ደመቀ መኮንን በተለይ ኢትዮጵያ የህግ ማስከበር ዘመቻን በጀመረችበት ወቅት የነበረውን ዓለም አቀፍ ጫና ለማለዘብ ቻይና ያደረገችውን አስተዋጽኦ እንዳነሱና እንዳመሰገኑ አምባሳደር ዲና ሙፍቲ ገልጸዋል።
በህግ ማስከበር ዘመቻው ኢትዮጵያ ላይ የተፈጠረውን ፕሬዠር በማቅለል ረገድ የቻይና ድጋፍ ከፍተኛ እንደነበር፣ የህዳሴ ግድብን ጉዳይ ከአፍሪካ ወንበር ለመውሰድ እና ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ለመውሰድ የተደረገውን እንቅስቃሴ በማክሸፍ የቻይና ድጋፍ ከፍተኛ እንደነበር፣ በኮቪድ-19 ድጋፍም ረገድ ቻይና ለኢትዮጵያ ብቻም ሳይሆን ለአፍሪካ የሰጠችው ድጋፍ በጣም ከፍተኛ እንደነበረ፣ በአጠቃላይ ለአፍሪካ ልማት ለሀገራችንም ልማት በቻይና በኩል የሚደረገው ድጋፍ ከፍተኛ መሆኑ ነበር የተነሳው።
በአፍሪካ ቀንድ የቻይናው ልዩ መልእክተኛ በበኩላቸው የቻይና ሁለገብ ድጋፍ ለኢትዮጵያ እንደሚቀጥል መናገራቸውንም የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጸዋል። ከዚህ ባሻገርም ልዩ መልእክተኛው የአፍሪካ ቀንድ አገሮች ለሰላም፣ ለመልካም አስተዳደርና ለልማት ቢተባበሩ የቻይና ፍላጎት እንደሆነና ይህን በማስተባበር ረገድ የኢትዮጵያ ሚና ቁልፍ እንደሆነ መናገራቸውንም አምባሳደር ዲና ገልጸዋል። ቃል አቀባዩ ከሰሞኑ የመስሪያ ቤታቸው ክንውኖች መካከል አንዱ ነበር ባሉትም በአያሌ አገሮች አምባሳደሮችና ምክትል የሚስዮን መሪዎች መሾማቸውን ይፋ አድርገዋል። በተደጋጋሚ የሚነሳው በሳውዲ አረቢያ አሰቃቂ በሆነ ኑሮ ሕይወታቸውን የሚገፉ ኢትዮጵያውያን እድል ፈንታም መስመር የያዘ መሆኑን አምባሳደር ዲና ተናግረዋል። በአጭር ቀናት ውስጥ ከ30 ሺህ በላይ የሚሆኑ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ መመዝገባቸውንም ገልጸዋል።
ወደ 100 ሺህ በላይ የሚሆኑ ዜጎቻችንን ከሳውዲ የማስመለሱ ስራ ተጠናቋል ብለናል። በስካሁን ውስጥ ከትላንት ወዲያ ባለው ጊዜ ውስጥ ይሄ ሪፖርት ለዊስ ከሆነበት 35 ሺህ ዜጎች ለመመለስ ተመዝግቧል። አክቹሊ ምዝገባ ስራ እየተሰራ ያለበት ሁኔታ ነው። በማጣራት 35 ሺህ ዜጎች ኦልሬዲ ተመዝግቧል። እነዚህም በአጭር ጊዜ ውስጥ ወደዚህ የመለሱ እድል ይኖራል ማለት ነው።
በሳውዲ አረቢያ በጅዳና በሪያድ ከተሞች በሚገኙ እስር ቤቶችና ማቆያ ጣቢያዎች በተለያዩ ምክንያቶች በእስር ላይ ያሉ ኢትዮጵያውያን ሁኔታ እጅግ አስከፊ መሆኑን እስረኞቹ በስልክ ለአሜሪካ ድምፅ ተናግረዋል። ስሙ ቢጠቀስ ያለበት ስፍራ እንደሚታወቅ በመስጋት ማንነቱ እንዲሸሸግ ጠይቆ ያለውን ችግር እንደሚከተለው አስረድቷል።
አልተፈረደብንም። የምንም ፍርድ ነገር በሌለበት ላይ አመት ከስድስት ወር ሁለት አመት የምንታሰርበትን ምክንያት እኛ አላወቅም። ያው እስካሁን እስር ቤት ነው ያለ ነው። ነገ ትገባላችሁ፣ ከነገ ወዲያ ትገባላችሁ የሚባል ነገር ነው ያለው። በረሀብ ነው እያለቅን ነው ያለ ነው። በበሽታ እያለቅን ነው ያለ ነው። እዚህ እስር ቤት ውስጥ ላይ የሚለበት የለም። እሳችን ብናሰማ ፌስታል እየለበት ንኮ እየላቅን ነው ወደ ውጭ ላ ከአመት ከስድስት ወር የታሰር ነው። ከአንድ ልብስ ጋር ነው የታሰር ነው። ሰው አይጠይቅም። እኛ ፍርደኛ ብሎ ሰው እንዲጠይቀን ይደረግ ነበረ። ይጠይቀን ሰው የለም።
ይህን እስረኛ በአካል መጠጋጋት ወይንም መተፋፈግ የግል ንጽህናን ለመጠበቅ የማይቻል በመሆኑና በሌሎችም ተያያዥ ችግሮች ምክንያት ለቆዳ በሽታና ለሚከተለውም ስቃይ መጋለጣቸውን ይናገራል።
አይከፍ ነው ወከት ከችግርና ከራብ የሚመጣ አይከፍ ነው። እና በየበርት በርታችን እየተላለፈ ነው እሱ ወከት ነው። እኛ ሁኔታ ሰውነታችን ላይ አለ። አንድ ሰው እዚህ ሐኪም ቤት የሚወጣው ሶስት ሰው ብቻ ነው። አንድ ክፍል ውስጥ ላይ ከ338 ወይም አራት ወይም አምስት ሰው በአንድ ቀን የሚያወጡ በአንድ ቀን ሳይሆን በሳምንት ሶስት እሺ፣ ከ338 አካባቢ ስንት ጊዜ ነው የሚወጣው ይሄ ሰው ማለት ነው? በሳምንት ወጥቶም የሚቀባ ፍሬም እና ክኒን ነው የሚሰጡሽ። ሐኪም ቤት ነገር ለምትሄጂ ዝም ብሎ እዚህ ጋር እንደ ፋርማሲ አይነት እንትናላቸው እዛ መድኃኒት ሰጥቶ ነው የሚወልዱሽ።
አምባሳደር ዲና ሙፍቲ በበኩላቸው በዚያ ስላለው እስረኞችና ሌሎችም ኢትዮጵያውያን ስደተኞች አኗኗር ሁኔታ ያለው መረጃ ተመሳሳይ መሆኑን አስገንዝበው ይህን ብለው ነበረ።
ቀደም ሲል በገንዘብ ሚኒስቴር የሚመራ እንደ ልኡካን ቡድን ሄደው ነበር፣ ከፍተኛ ልኡካን ቡድን። እሱ ቡድን ከሳውዲ የተለያዩ አካላት ጋር ስለ ሁኔታው ሰፊ ውይይት አካሂዷል። እንግዲህ በሳውዲ ኦፊሻል የሚቀርቡ የተለያዩ ምክንያቶች ናቸው ያሉት። በህገወጥ መንገድ በየመን የገቡ ናቸው፣ እኛን ሴኪሪቲ አደጋ ላይ የሚጥሉ ናቸው፣ ሚስ ቢሄቭ የሚያደርጉ ናቸው ወዘተርፈ። ይሄ ይጣራም አይጣራም ዋረቨር፣ የልኡካን ቡድኑ ግን ሁኔታዎችን እንትን ብሎ እንደ መንግስት ዜጎችን የመውሰድም ግዴታ ስላለበት ያሉትን በሙሉ እንወስዳለን የሚል ነው። በዚህ መሰረት ነው ሬጅስትሬሽኑ የተጀመረው። የሚመጡት በሙሉ ናቸው፣ እስር ቤት ያለውም ውጭ ያለውም ማለት ነው። ስለዚህ 35 ሺው ሶፋር የተመዘገቡት ሲሆኑ እዚህ ውስጥ ስንቱ እስረኛ ነው፣ ስንቱ ውጭ ካምፕ ውስጥ የተኛ ነው የሚለው ነገር ዝርዝሩ የለኝም። ነገር ግን ፕላይታቸው ይታወቃል። ያሉበት ሁኔታ ጥሩ እንዳልሆነ ቪዥዋሊ በየቦታው በሚዲያም እንደዚህ አልፎ ወጣ ገባ የሚሉ ነገሮች ላይ የምናያቸው ነገሮች ስላሉ ጥሩ ሁኔታ ላይ አይደሉም የሚለውን ነገር ነው የምናየው።
ቃል አቀባዩ በፖለቲካ፣ በኢኮኖሚ፣ በዜጋና በመሳሰሉ ዲፕሎማሲያዊ ዘርፎች ባለፈው ሳምንት የተከናወኑትንም አንስተው ከጋዜጠኞች ለቀረቡ ጥያቄዎች ምላሽ ሰጥተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የሐሙስ ምሽት ዝግጅታችንን ነው። አድማጮቻችን፣ የሰማችሁት የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከቀድሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀኔራል ክንፈ ዳኘው ክስ ጋር በተያያዘ ለምስክርነት የተጠሩትና ታስረው ፍርድ ቤት እንዲቀርቡ ትዕዛዝ የተላለፈባቸው የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአካል መቅረብ እንደማይችሉ ለፍርድ ቤት በደብዳቤ አስታወቁ። አቶ ኃይለማርያም እስካሁን ከፍርድ ቤት የደረሳቸውና ፈርመው የተቀበሉት መጥሪያ እንደሌለ በደብዳቤ ገልጸው ፍርድ ቤት በጠራቸው በማንኛውም ጊዜ ምስክርነት ለመስጠት ዝግጁ መሆናቸው እንደገለጹም ከተከሳሹ ጠበቃ አንዱ ለአሜሪካ ድምፅ ገልጸዋል። መደበኛ ስራቸውና ኑሯቸው በውጭ አገር መሆኑን አመላክተው ካሉበት በቪዲዮ ኮንፈረንስ ምስክርነት እንዲሰጡ መጠየቃቸውንና በከሳሽና ተከሳሽ ወገን ተቀባይነት ማግኘቱን ጠበቃው አብራርተዋል። ሜጀር ጀነራል ክንፈ ዳኘው ከታሰሩ 3 ዓመት ከ4 ወራት ተቆጥሯቸዋል። ኬኔዲ አባተ ቀጣዩን ዘገባ ልከዋል።
እነህ ሜጀር ጀነራል ክንፈ ዳኘው የእርሻ መሳሪያና የመርከብ ግዢ ክስ ጋር በተያያዘ በሁለት መዝገቦች የተከሳሽ መከላከያ ምስክሮችን ቃል ለመስማት ዛሬ የዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የሙስና ጉዳዮች ወንጀል ችሎት በቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የቀረበውን የአቤቱታ ደብዳቤ ተመልክቷል። በአንደኛው የክስ መዝገብ 14 በሌላኛው ደግሞ 18 የመከላከያ ምስክሮች እንዲቀርቡ ከዚህ ቀደም ትዕዛዝ የሰጠው ፍርድ ቤቱ ከነዚህ መካከል በተደጋጋሚ መጥሪያ ደርሷቸው መቅረብ አልቻሉም የተባሉት አቶ ኃይለማርያም ታስረው እንዲቀርቡ ትዕዛዝ ከተሰጠባቸው መካከል እንደሆኑ ከተከሳሾቹ ጠበቆች መካከል አንዱ ለአሜሪካ ድምጽ ገልጸዋል። ይሁንና በመከላከያ ምስክርነት እንዲቀርቡ የሚገልጽ መጥሪያ እንዳልደረሳቸው ለፍርድ ቤቱ በጻፉት ደብዳቤ የጠቆሙት የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መጥሪያ ደርሶኝ አልገኝም ባላልኩበት ሁኔታ ታስሬ እንድቀርብ በፍርድ ቤቱ መታዘዙ አግባብ አይደለም ሲሉ አቤቱታቸውን እንዳቀረቡ የተከሳሾቹ ጠበቃ ለቪኦኤ ገልጸዋል። ታስረው ችሎት ፊት እንዲቀርቡ ጥር 30 2014 ዓ.ም መታዘዙን በፌስቡክና በሌሎች ማህበራዊ ሚዲያዎች ከመመልከታቸው ባለፈ ምንም መጥሪያ እንዳልደረሳቸውና ፈርመው እንዳልተቀበሉ ማመልክተዋል። እናም ይህ ባልሆነበት ሁኔታ ታስሬ እንድቀርብ ትዕዛዝ መሰጠቱ አግባብ አይደለም ሲሉ አቤቱታቸውን በደብዳቤ ማቅረባቸውንና ፍርድ ቤት በጠራቸው በማንኛውም ጊዜ ቀርበው ምስክርነት ለመስጠት ዝግጁ መሆናቸውን እንዳብራሩም ጠበቃቸው ገልጸዋል። ሆኖም ወደ ኢትዮጵያ የሚገቡት አንዳንድ በዓላት ሲኖሩና ጥሪ ሲደረግላቸው ብቻ እንደሆነና ከዛ ውጭ መደበኛ ስራቸውና ኑሯቸው በውጭ ሀገር መሆኑን ጠቅሰው ፍርድ ቤቱ ካለሁበት ሆኜ በቪዲዮ ኮንፈረንስ ወይም በቨርቹዋል ምስክርነት እንድሰጥ ይፍቀድልኝ ሲሉ ጠይቀዋል። የነ ሜጀር ጀነራል ክንፈ ዳኘው ጠበቆች በበኩላቸው አቶ ኃይለማርያም መጥሪያ መላኩን አላውቅም ፈርሜም አልተቀበልኩም ማለታቸውን እንደማይቀበሉ ገልጸዋል። በተደጋጋሚ መጥሪያ እንዲደርሳቸው መታዘዙን ተከትሎ ለሮማንና ኃይለማርያም ፋውንዴሽን ጸሐፊ መሰጠቱንና ጸሐፊዋ በኢሜል ለአቶ ኃይለማርያም እንደላኩላቸው ማሳወቋንም ገልጸው ፍርድ ቤት መከራከሪያ ማቅረባቸውን ጠበቃው ተናግረዋል። ያም ሆኖ በአቶ ኃይለማርያም ደብዳቤ ላይ የተከሳሽ ጠበቆችና አቃቤ ሕግ አስተያየት እንዲሰጡ በተደረገው መሰረት እርሳቸው ብቻ ሳይሆኑ በመከላከያ ምስክርነት የሚፈለጉና በውጭ ያሉ ሌሎች አምባሳደሮችም ባሉበት ሆነው በቪዲዮ ኮንፈረንስ ቢመሰክሩ ተቃውሞ የለንም ማለታቸውንም ጠበቃው ለቪኦኤ ተናግረዋል። አቃቤ ሕግም በተመሳሳይ ተቃውሞ እንደሌለው መግለጹንም አመልክተዋል። በሌላኛው መዝገብ ደግሞ የቀድሞ የውጭ ጉዳይ ሚኒስትር የነበሩት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁም እንዲሁ ካለባቸው ኃላፊነት አንጻር ባሉበት ሆነው እንዲመሰክሩ ተጠይቋል። ጉዳዩን የተከታተለው ፍርድ ቤቱም ሁኔታውን በማጣራት ትዕዛዝ ለመስጠት ለቀጣዩ ሰኞ መጋቢት 12 ቀን 2014 ዓ.ም ቀጠሮ ሰጥቷል። ሜጀር ጀነራል ክንፈ ዳኘውና በእርሳቸው መዝገብ ስር የተከሰሱ ሌሎች ግለሰቦች ከሜቴክ ጋር በተያያዘ የቀረበባቸው ክስ ያለ ጨረታ ግዢ ፈጽማቸዋል የሚል እንደሆነ ያስታወሱት ጠበቃቸው የተገዙት እቃዎች ጨረታ የማያስፈልጋቸው መሆናቸውን አንስተው አቶ ኃይለማርያምና ሌሎች የመከላከያ ምስክሮች የተፈለጉት በወቅቱ ትዕዛዝና አቅጣጫዎች እንዴትና በምን መልኩ ይሰጡ ነበር የሚሉ ጭብጦችን እንዲያስረዱላቸው መሆኑን አብራርተዋል። በተለያዩ 6 መዝገቦች የተከሰሱት እነ ሜጀር ጀነራል ክንፈ ከህዳር 3 2011 ዓ.ም ጀምሮ እስካሁን በእስር ላይ እንደሚገኙና በእስካሁኑ ሂደት ከአንድ ክስ ነጻ እንደተባሉም ከጠበቆቻቸው አንዱ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። ቀጣዩም ዘገባ በዚያው በአዲስ አበባ ይቆየናል። በቤት ውስጥ እስር ላይ እንደሚገኙ የተገለጸው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከአንድ ዓመት በኋላ ትናንት አደባባይ ቢታዩም አሁንም ግን በመንግሥት የጸጥታ ሠራተኞች ክትትል ስር እንደሚገኙ ፓርቲያቸው አስታውቋል። በሌላ ዜና የፓርቲ የሕዝብ ግንኙነት ኃላፊ አቶ ባቴ ኡርጌሳ በዋስ ከእስር ተለቀው ሆስፒታል በሕክምና ላይ እንደሚገኙ ለማወቅ ተችሏል። ፀሐይ ዳምጠው ዝርዝር አላት።
የኦሮሞ ነጻነት ግንባር ንም የፓርቲው ሊቀመንበር አቶ ዳውድ ኢብሳ ትናንት መጋቢት 7 2014 ዓ.ም አደባባይ የታዩት ምርጫ ቦርድ ባዘጋጀው ስብሰባ ላይ ለመሳተፍ እንደሆነ የፓርቲው የፖለቲካ መኮንን አቶ ዋቆ ኖሌ ለአሜሪካ ድምጽ ገልጸው፣ ነገር ግን አሁንም ከመንግስት የጸጥታ ዘርፍ በነጻነት ለመንቀሳቀስ ይሁንታ እንዳላገኙና ተጥሎባቸዋል የተባሉ ገደብም እንዳልተነሳላቸው ገልጸዋል።
ከቤት ወጥቶ እዛ ምርጫ ቦርድ ሄዶ እዛ ሰብሰባ ላይ ተገኘ ማለት ሙሉ በሙሉ ይያልዳው ከተፈቷል ማለት አይደለም። እዛ ማዲ ይቻሎ በቦርድ ጫና ያደረገው ምክንያት ነው እንጂ እዛ ሄዶ እዛ የታየ እንጂ ከእንግዲህ አንተ ከተፈቷል እንደፈለክ ፍሪሊ ሄደ ማምጣት ይችላል ብሎ ከጸጥታ አካላት ምንም የተባለ ነገር የለም። እና አሁንም ኮሚሽነኛ ሆኖ የቤት ውስጥ እንዳለ ነው ያለው።
የኢትዮጵያ ምርጫ ቦርድ የካቲት 25 2014 በጻፈው ደብዳቤ ለፌደራል ፖሊስ ኮሚሽን እና ለኢትዮጵያ ደህንነት መረብ አገልግሎት ኤጀንሲ እንደገለጸው የፓርቲው ሊቀመንበር ከመጋቢት 24 2013 ጀምሮ የመንቀሳቀስ መብታቸው መገደቡ የህግ አግባብነት የለውም በማለት አሳውቆ ነበር። እናም ሊቀመንበሩን በተመለከተ የፌደራል መንግስት የጸጥታ ዘርፍ በዚህ ጉዳይ ዙሪያ መልስ እንዲሰጥና ገደቡ ከአቶ ዳውድ እንዲነሳ ሲል ማሳሰቡ ይታወሳል። ነገር ግን አቶ ዋቆ አቶ ዳውድ ትናንትና በምርጫ ቦርድ ቅጥር ግቢ ውስጥ ከመታየታቸው ውጪ በስልክም ሆነ ከፓርቲው አባላት እንዲሁም ከማንኛውም ሰው ጋር እንዳይገናኙ የተጣለባቸው ገደብ አልተነሳላቸውም ሲሉ ገልጸዋል።
አንድም ኮሙኒኬሽን የለም። ቦርዱ በፌብሩዋሪ 28 ቤት ሄዶ እሱ ያለበት ሁኔታ ታይ ኦፊሻል ደብዳቤ ለደህንነቱ ጽፎ ነበር። አሁንም እንደገና ቤት ሄዶ አናግሮ ይህ ፓርቲ በሰላማዊ መንገድ አገሪቱ ውስጥ እንዴት ሄዶ ማስራት እንደሚችል ተዋይቶ ነበር። በዚህ ላይ ዲፔንድ ሆኖ ነው እንጂ ያልዳውት ከቤት ወጥቶ እዛ ማደ ቻለ እንጂ የጸጥታ አካሉ ከእንግዲህ ከቁም እስረኝነት ተለቀሃል ተብሎ ኦፊሻል ደብዳቤ የተጻፈለት ወይም የተነገረለት ነገር የለም ማለት ነው።
በዚህ ጉዳይ ላይ ማብራሪያ እንዲሰጡን የፌደራል ፖሊስ ኮሚሽን፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የኢትዮጵያ ምርጫ ቦርድና ከኢትዮጵያ መረጃና መረብ ደህንነት አገልግሎት በተደጋጋሚ ያደረግነው ጥረት አልተሳካም። በሌላ በኩል ለበርካታ ወራት እስር ላይ የቆዩት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ በቴ ኦርጌሳ በጠናታ በዋስ ተለቀው ህክምና እየተከታተሉ መሆናቸውን አቶ ዋቆ ጨምረው ገልጸዋል። ሆኖም ከአቶ በቴ ጋር የታሰሩ ሌሎች የኦነግ አመራሮችም መታመማቸውን ነው አቶ ዋቆ የገለጹት።
በተመሳሳይ ጃል ከነሳያናና ጃል ገደገብሳ የሚባሉት ይሩሰናዩ፣ ሌላ ደግሞ አብዮት አሸናፊ ብራ ኤሊሞ የሚባል እሱም እኛ አመራሮችም ሆነ አባላቶች እስር ቤት ውስጥ እየተሰቃዩ ያሉ በዛ ላይ በበሽታ ተይዞ የካክም ቤት አይሄዱም። እኛ እንደ ፓርቲ እንደ ኦርጋናይዜሽኑ በጣም ያሳስብናል።
የኦሮሞ ነጻነት ግንባር ፓርቲ የኢትዮጵያ ምርጫ ቦርድ የቦርዱን መሪ ተከትለው እየተራመደ ነው። ይህም አንድ እርምጃ ነው ሲል ገልጸው በእስር ላይ የሚገኙ የታመሙ የፓርቲው አመራሮችና አባላት ሰብአዊ መብቶቻቸው እንዲከበርና የሕክምና አገልግሎት እንዲያገኙ ሲል ጠይቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለቀደመው ዘገባ በእጅጉ አመሰግናለሁ። በዋሽንግተን ዲሲ ሰዓት አቆጣጠር አሁን ከቀኑ 8 ሰዓት ከ27 ነው። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ27 ደቂቃ ከተወሰኑ ሰከንዶች። አብራችሁን ስላላችሁ በእጅጉ ደስ ብሎናል አድማጮቻችን። ወደ ቀጣዩ ዘገባ ስናመራ ወደ ዩክሬን እናቀናለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን መንግስታቸው ዩክሬን ከሩሲያ ወረራ ራሷን መከላከል እንድትችል ለመርዳት ባለፈው ሳምንት ከመደበው የ200 ሚሊዮን ዶላር በተጨማሪ የ800 ሚሊዮን ዶላር የደህንነት እርዳታ ለማድረግ መወሰኑን አስታውቀዋል። የተገለጸው የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት ረቡዕ ለዩናይትድ ስቴትስ ምክር ቤት አባላት ያደረጉትን ንግግር ተከትሎ ነው። የዋይት ሀውስ የቪኦኤ ዘጋቢ ፓትሲ ውድስዋራ ያጠናቀረችውን ደረጀ ደስታ እንደሚከተለው ያሰማናል።
በሩሲያና በዩክሬን ኃይሎች መካከል የሚደረገው ውጊያ በኪየቭ፣ ማሪዮፖልና በሌሎች ዩክሬን ከተሞች ተጠናክሮ ቀጥሏል። የሩሲያ ኃይሎች ስለሚያደርሱት ጥቃት ፕሬዚደንት ባይደን ይህን ተናግረዋል።
Putin is inflicting appalling devastation and horror.
Putin በዩክሬን ላይ አሰቃቂ ጥፋትና ውድመት እየፈጸሙ ነው። የመኖሪያ ሕንጻዎችን፣ የማዋለጃ ስፍራዎችንና ሆስፒታሎችን በቦምብ እየደበደቡ ነው።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን መንግስታቸው ባለፈው ሳምንት ቅዳሜ ይፋ ካደረገው የ200 ሚሊዮን ዶላር እርዳታ በተጨማሪ የ800 ሚሊዮን ዶላር የደህንነት እርዳታ ለማድረግ መወሰናቸውን አስታውቀዋል። ይህ ባለፈው ሳምንት የዩናይትድ ስቴትስ ምክር ቤት ካሳለፋቸው የ13.6 ቢሊዮን ዶላር ዘርፈ ብዙ የበጀት ውሳኔዎች መካከል የሚመደብ ነው። 800 ሚሊዮን ዶላሩ በቀጥታ የአየር መከላከያ መሳሪያዎችን ጨምሮ ጸረ ሚሳኤሎች፣ የጦር ድሮኖችና የነፍስ ወከፍ መሳሪያዎችን፣ ቦምቦችን ለመሳሰሉት መሳሪያዎች መግዣ የሚውል መሆኑ ተገልጿል። የዊልሰን ሴንተር ተቋም አማካሪ ምክር ቤት ሊቀመንበር ማይክ ኪማጅ እንዲህ ይላሉ።
What's really stopping the Russians inflicting considerable costs on the Russian military
እንደውነቱ ከሆነ ሩሲያውያኑን ሊያቆማቸው የሚችለውና በወታደራዊ አቅማቸው ላይ ከፍተኛ ኪሳራ ሊያስከትሉ የሚችሉት የጸረ አውሮፕላን ወይንም የአየር መከላከያ መሳሪያዎች ናቸው። ስለዚህ ዋነኛው ስልት ትኩረት ያረፈው በእነዚህ የጦር መሳሪያዎች ላይ መሆኑ ለዚህ ነው።
ትናንት ረቡዕ ማለዳው ላይ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ለዩናይትድ ስቴትስ የምክር ቤት አባላት በቀጥታ ባሰሙት የቪዲዮ ንግግር የምክር ቤቱ አባላትንና ፕሬዚደንት ባይደንን ተማጽነዋል።
I wish you to be the leader of the world, being the leader of
የዓለም መሪ እንዲሆኑ መኛለሁ። የዓለም መሪ ማለት የሰላም መሪ መሆን ማለት ነው።
ምንም እንኳን ዘለንስኪ የአየር ቀጠናው ነጻ እንዲሆን የተማጸኑ ቢሆንም ዩናይትድ ስቴትስ ግን ይህን በመደገፍ ሁኔታዎችን ለማመቻቸትም ሆነ ጀቶችን ለመላክ ፈቃደኛ አይደለችም። በውጭ ግንኙነት ጉዳዮች ምክር ቤት ከፍተኛ ተመራማሪ የሆኑት ስቴቨን ቢድል እንዲህ ይላሉ።
The primary threat to Ukrainians is conventional artillery, conventional missiles and
ዩክሬናውያኑ ትልቅ ስጋት የሆነባቸው የተለመደው መድፍ፣ መደበኛው ሚሳኤልና መደበኛው የግረኛው ጦር ነው። የአየር ክልል ላይ እንዳይጣስ የበረራ አቀባ መጣሉ የዚያን ያህል ምንም ተጽዕኖ አይኖረውም። ስለዚህ በምድር ላይ ያለውን ወታደራዊ ግጭት እንዲባባስ ምክንያት በመሆን የበለጠ አደጋ ይፈጥራል። የፖላንድን ተዋጊ ጀቶች ወደ ዩክሬናውያኑ ማስተላለፍም ተመሳሳይ ውጤት ነው የሚኖረው።
ትናንት ረቡዕ የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተንን ጨምሮ የኔቶ መከላከያ ኃላፊዎች ብራስልስ ውስጥ ተሰብስበዋል። ሞስኮ ጥቃቷን የኔቶ አባል ወደ ሆኑት አገሮችም ልታስፋፋ ትችላለች የሚል ስጋት በመኖሩ አባል አገሮቹ ተሰብስበው የሩሲያን እርምጃ ማቆም የሚችሉበትን አዳዲስ እቅዶች መንደፍ እንደሚገባቸው የኔቶ ዋና ጸሐፊ ጀነራል ስቶልተንበርግ ተናግረዋል።
Remove any room for miscalculation or misunderstanding in Moscow.
ሁሉንም አጋሮቻችንን ለመከላከል ዝግጁ መሆናችንን በማስረዳት ሞስኮ ያላትን የተሳሳተ ስሌት እንድትረዳ ማድረግ ያስፈልጋል።
በምክር ቤቱ ከጸደቀው የ13.6 ቢሊዮን ዶላር ውስጥ 4 ቢሊዮን ዶላሩ በጦርነቱ ሳቢያ ከዩክሬን ለተፈናቀሉት ወደ 3 ሚሊዮን ለሚጠጉ ሰዎች ሰብአዊ እርዳታ የሚውል መሆኑ ተመልክቷል።
ደረጀ ደስታን አመሰግናለሁ። የመጽሔቱ ክፍል የመጨረሻ ዘገባ ወደ ኬንያ ይወስድናል። በርካታ የአፍሪካ ሴቶች በእርሻ ስራ ላይ የተሰማሩ ቢሆንም በሚያርሱት መሬት ላይ ሕጋዊ መብት ያላቸው ግን በጣም ጥቂቶች ናቸው። ኬንያ ለምሳሌ ሴቶች የመሬት ባለቤትነት መብት እንዳላቸው የሚያረጋግጥ ሕግ ቢኖራትም ሕጉን ወደ ተግባራዊነት ለመቀየር አስቸጋሪ ሆኗል። የሴቶችን የመሬት ባለቤትነት ለማስከበር የሚንቀሳቀስ አንድ ቡድን ግን ይህን ሁኔታ ለመቀየር እየተንቀሳቀሰ ነው። የጁማ ማጂንጋን ዘገባ ስመኝሽ የቆየ እንደሚከተለው አቀናብራለች።
ቢያትሪስ ኪጋንዲ ባለቤቷ ከሞተ በኋላ ዘመዶቹ እንዴት ተባብረው መሬቷን እንደነጠቋት ስታስታውስ እንባዋ ይቀድማታል። ባሏ ከሞተ በኋላ 7 ልጆቿን ብቻዋን የምታሳድገው ቢያትሪስ መሬቷን መልሳ ለማግኘት ለ8 ዓመታት በፍርድ ቤት ፍልሚያ አድርጋለች።
ሲስዋ ማማ ክናፓታ ሺዳ
It's a big problem for us women.
ለእኛ ለሴቶች እጅግ አስቸጋሪ ነገር ነው። ባል ከሞተ መሬታችን የኛ ሊሆን አይችልም። መሬቱ የኛ እንዳልሆነ ተደጋግሞ ይነገረናል። ግን ደግሞ እድሜያችንን ሙሉ የምናሳልፈው መሬቱ ላይ ነው። ስለዚህ ፕሬዝዳንታችንን የምንማጸናቸው መሬታችንን በባለቤትነት መያዝ እንድንችል እንዲረዱን ነው።
ልክ እንደ በርካታ የአፍሪካ ሀገሮች ኬንያም ሴቶች የመሬት ባለቤት መሆን እንደሚችሉ የሚያረጋግጥ ጠንካራ ሕግ አላት። ሆኖም ሴቶች አሁንም ይህን መብታቸውን ለመጠቀም በርካታ እንቅፋቶች ይገጥማቸዋል። በኬንያ ሕጉን ከማርቀቅ አንስቶ በሙያቸው ድጋፍ የሚያደርጉት የሕግ ባለሙያ ጁዲ ቶንጋሪ እንደሚሉት ሴቶች መብታቸው የሚከበርበት ጊዜ ላይ ለመድረስ ብዙ ርቀት መጓዝ ይጠበቅባቸዋል።
Somebody says the more things change the more they remain the same.
So አንድ አባባል አለ፣ ብዙ ነገሮች በተቀየሩ ቁጥር እየተመሳሰሉ ይሄዳሉ የሚል። ምንም እንኳን ህጉ ቢኖርም አሁንም ሴቶች ንብረታቸውን ለመጠቀም ከንብረት ጋር በተያያዘ ፍትህ ለማግኘት የማያቋርጥ ከፍተኛ የሆነ ትግል ማድረግ ይጠበቅባቸዋል።
For those who are in the land sector, I think one of the assignments that we should undertake is
በመሬት አስተዳደር ዙሪያ ለምንሰራ ሰዎች ካሉብን ኃላፊነቶች አንዱ ሴቶች ምን አይነት ነገሮችን በባለቤትነት እንዲያዙ ለማወቅ ትክክለኛ የሆነ የቁጥር መረጃ እንዲኖረን ማድረግ ነው። ከዛ በዛ መሰረት ልንጠብቀውና አሁን ከምናውቀው 2% አሃዝ እንዲያርግ መስራት ይኖርብናል።
ልክ እንደ ኪጋንዲ በርካታ የአፍሪካ ሴቶች በተሰቦቻቸውና ማህበረሰባቸው ለመርዳት በርሻ ስራ ላይ የተሰማሩ ናቸው። ሆኖም ብዙዎቹ የመሬት ባለቤትነታቸውን በተመለከተ ህጋዊና ማህበራዊ መብታቸው አይከበርላቸውም። አንድ ለመሬቷን ንቁም የተሰኘ ዓለም አቀፍ የሴቶች የመሬት ባለቤትነት ዘመቻ ታዲያ እነዚህን መብቶች ለማስከበር እንቅስቃሴ እያካሄደ ነው።
We need to invest more in transforming some of these norms, in transforming some of these practices.
እነዚህን ባህሎችና አሰራሮች ለመቀየርና ወደፊት መጓዝ እንድንችል በጉዳዩ ላይ በደንብ መስራት ይኖርብናል። ይሄ ድህነትን ለማጥፋት፣ በምግብ ራስን ለመቻል፣ የጾታ እኩልነትን ለማረጋገጥና በተለይም ደግሞ የአየር ንብረት ለውጥ የሚያመጣቸውን ለውጦችና ተግዳሮቶችን ለመቋቋም በጣም አስፈላጊ ነው።
በዓለም አቀፉ የምግብና እርሻ ድርጅት FAO ግምት መሰረት በመሬት ባለቤትነት ዙሪያ በሴቶችና በወንዶች መካከል ያለውን ልዩነት ማጥበብ በሴት በሚመሩ እርሻዎች ላይ ከ20 እስከ 30 በመቶ የምርት እድገት ያመጣል። በተጨማሪም በረሃብ የሚጠቁ ሰዎች ቁጥር ከ100 እስከ 150 ሚሊዮን ይቀንሳል።
It is desperate. It is drastic. Some people just give up.
እጅግ አሳሳቢና ገና ብዙ ስራን የሚጠይቅ ጉዳይ ነው። አንዳንድ ሰዎች ተስፋ ቆርጠው የሆነውን ሆነው ለመኖር ይሞክራሉ። ግን ያ ምንን ያስከትላል? ቀጣዩ ትውልድ፣ ከዛም በኋላ የሚመጣውም ትውልድ ትምህርት ማግኘት አይችልም። ስለዚህ በተመሳሳይ የደህንነት ወለል ውስጥ መኖርን ይቀጥላሉ ማለት ነው።
በርካታ ሀገሮች ሴቶች የመሬት ባለቤትነት መብት እንዳላቸው የሚያረጋግጡ ፖሊሲዎችንና ህግጋትን በማውጣት መሻሻል ቢያሳዩም የመብት አቀንቃኞች እንደሚሉት ግን እንደ ቢያትሪስ ኪጋንዲ ያሉ ሴቶች መብታቸውን መጠቀም እንዲችሉ ግን ገና ብዙ ስራ መሰራት ይኖርበታል።
ስመኝሽ ቆየና አመሰግናለሁ። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። የሁለተኛው አጋማሽ የመጀመሪያ መሰናዶ ወደሆነው ዘገባ እንሻገር። የሁለተኛው ምዕራፍ የመጀመሪያ ዘገባ የትግራይ ጉዳይ በሰላማዊ መንገድ ለመፍታት ብልጽግና ፓርቲ ያሳለፈውን ውሳኔ ቢደግፉም በተግባራዊነቱና በሂደቱ ላይ ጥያቄ እንዳላቸው ተፎካካሪ ፓርቲዎች ስለመግለጻቸው ያወሳል። ቀድሞውንም ጦርነት ውስጥ የተገባበት መንገድ ስህተት እንደነበር የሚገልጹት የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና አሁንም ቢሆን ሰላማዊ መፍትሄ በትኩረት ሊተገበር ይገባል ብለዋል። የአረና ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይ ደግሞ ውሳኔው በፍጥነት እንዲተገበር ጠይቀው ነገር ግን በተግባራዊነቱ ላይ ጥርጣሬ እንዳላቸው አንስተዋል። የኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲሁን ተስፋዬ ደግሞ የብልጽግና ውሳኔን ቢደግፉም የጦርነቱ ውጤት ሳይታወቅ ተደርጓል ያሉትን የአቋም ለውጥ እንደማይቀበሉ ተናግረዋል። ኬኔዲ አባተ ዘገባ አለው።
በኢትዮጵያ በዋና ዋና ሀገራዊ ጉዳዮች ላይ መግባባትን ለመፍጠር ሀገራዊ ምክክር ለማካሄድ ሂደቶች ተጀምረዋል። በሀገሪቱ የሚስተዋሉ ልዩነቶችን ለማጥበብና ሰላሟን ለማስፈን ተስፋ የተጣለበትን ይህንኑ ሂደት የሚመሩ 11 ኮሚሽነሮች ያሉት ኮሚሽንም ተቋቁሞ የሶስት ዓመታት የስራ ጊዜ ተሰጥቶት ወደ ስራ ገብቷል። ይሁን እንጂ በኮሚሽኑ ላይ የተፎካካሪ ፖለቲካ ፓርቲዎችን ጨምሮ የተለያዩ አካላት ቅሬታቸውን በማሰማት ላይ ይገኛሉ። ኮሚሽኑ በተመሰረተበት ሂደት ላይ ቅሬታ ካላቸው ተፎካካሪ የፖለቲካ ፓርቲዎች መካከል አንዱ የሆነው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ተከታዩን አስተያየት ሰጥተዋል።
አሁን የኮሚሽን ፈጠረ ተብሎ በተደፋበት መንገድ የትም እንደማያደርስ በግልጽ ቋንቋ ገልጸናል። ፖለቲካ ምህዳሩ ካልተለወጠ በስተቀር በዓለም አቀፍ ተመክሮ ከሆነ ሰርድ ፓርቲ ይባላል፣ ሶስተኛ ወገን። እሱ ደግሞ የኢትዮጵያ ባህል ደግሞ እናከብር የሚሉ ከሆነ
እኔም ያልጣላ ምሱን ሁለቱም የተጣሉ ወገኖች ሽማግሌ ይቆጥራል። አንተም 3-4 አመት እኔም 3-4 አመት አለው። እነዛ ደግሞ አንተም ተው ለማለት ተቀባይነትም ያላቸው መሆን አለባቸው። እነዚህ አንድ ወገን የራሱን ሽማግሌ ቆጥሮ ኑና ተቀበሉ የሚለው ለምሳሌ አሁን በግልጽ ቋንቋ እንነጋገር ከተባለ እነዚህ ሽማግሌዎች ህወሓት ይቀበላሉ ወይ? እነዚህ ሽማግሌዎች አብዛኛውን ኦሮሚያ ጫካ የያዙ ታጣቂዎች ይቀበላሉ ወይ? እኔ እንኳን ትቀበላለህ ብለኝ አልቀበልም። እኔን እንኳን አዲስ አበባ ከተማ ውስጥ ሆኜ ማለት ነው ሌላ የተለየ ጥላቻ ስላለኝ አይደል?
ነገር ግን አሁን መንግስት የሚለው በህብረተሰቡ ተጠቁመው ነው እነዚህ ሰዎች የተመረጡት ነው የሚለው።
ኢትዮጵያ ዝየን ነው ተጠቆማቸው። በምን መስፈርት ነው ተጠቆማቸው?
ተፎካካሪ የፖለቲካ ፓርቲዎችም ተሰባስበው መምረጥ ነበረባቸው ነው የሚሉት እርሶ?
እኔ ለምሳሌ የፖለቲካ ፓርቲዎች አስተባባሪ ውስጥ ነኝ። 50 ፖለቲካ ፓርቲዎች የሚባሉት 50 ፕላስ ተነጋግሮ አዋጣም ብሎ እኮ መግለጫ አውጥቷል። ያውም ገዢው ፓርቲ አባል የሆነበት። ስለዚህ በእንደዚህ አይነት ገፍቴ የትም ይደርሳል የሚል ግምት የለኝም ነው።
የአረና ትግራይ ለዲሞክራሲና ሉዓላዊነት ምክትል ሊቀመንበር አቶ ጎይቶም ጸጋይም እንዲሁ ኮሚሽኑ የተቋቋመበት መንገድ አካታች እንዳልሆነ ይገልጻሉ።
ሀገራዊ ምክክር ያስፈልገበት ምክንያት አሁን በተያዘው መንገድ መስራት ስለማይቻል ሌላ ሀገራዊ የሆነ ምክክር አስፈልገን ብዬ ነው የምረዳው። ስለዚህ ያው ልክ እንደ ስሙ ሀገራዊ ነው መሆን ያለበት ማለት ነው። ምናልባት ትግራይን ያጠቃልላል የሚል እምነት የለኝም። ለምሳሌ አሁን እዛ የተመረጡ ሰዎች በጣም ጥሩ ሰዎች ሊሆኑ ይችላል፣ ግን የእሱ ጉዳይ አይደለም። መንገዱ ምንድን ነው? ሀገራዊ ምክክሩ ይሄ በዚህ መንገድ እነሱ በያዙበት መንገድ ፈጣሪ ራሱ ቢመራው ወደ ሰላም ሊወስደው አይችልም ብለህ ሁላል እንትን ልትል ይችላል። ኦሮሚያንም እዛ ያሉ በጣም ኢንፍሉዌንሻል የሆኑ ፓርቲዎችን ካላካተተ፣ በተለይ ደግሞ ተዋጊው ኃይል ውጭ ያለውን መንግስት ኦነግ ሸኔ የሚለውን ራሱ ደግሞ ኦነግ የኦነግ
የኦሮሞ ነጻ አውጪ ሰራዊት
ብሎ የሚጠራ ህወሓት እነዚህ አሁን ካላካተተ ለምን አስፈለገ? ስለዚህ ጥንቃቄ ይፈልጋል፣ ማረም አለበት መንግስት ነው ብሎ
የሀገራዊ ምክክር ኮሚሽኑ ሰብሳቢ የሆኑት የስነ አእምሮ ሕክምና ምሁሩ ፕሮፌሰር መስፍን አርአያ የኮሚሽኑ አባላት የተመረጡበትን መንገድ እንዲያስረዳሉ።
ስለ ራሴ ነው መናገር የምችለው እና ሌሎችም ኮሚሽነሮች በተገኘንበት የህዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ተገሰ ጫፎ ቃለ መሃላ ባደረግን በማግስቱ ቢሮቸው ጠርተውን ስለ ሂደቱ አስረድተውን ነበር እና ሂደቱ 632 ሰዎች በህዝብ እንደተጠቆሙ ከዚያ 75-42 አዋጁ ላይ በተጠቀሰው መሰረት ፊልተር እየተደረገ 42 ውስጥም እንደነበርኩ አውቃለሁ። 11 ውስጥ መግባቴን ያወቅኩት ከገባው በኋላ ፈቃደኝነቴን ስጠየቅ ነው። እና እንግዲህ እሳቸው ያስረዱን ሂደቱ በጣም ትራንስፓረንት ወይም ግልጽ እንደነበረ፣ ቢያንስ በ42ቶቻችን ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የህብረተሰብ ተወካዮች፣ ሴቶች፣ የፖለቲካ ፓርቲ ተወካዮችም ጭምር ሀሳብ እንደሰጡበት እና እንዲያውም በዚህ ምክንያት የሴቶች ቁጥር፣ የወጣቶች ቁጥር የመሳሰለው በተጠየቀው መሰረት ከ42ቱ ውጪ ከ75ቱ ውስጥ ማለት ነው 3 ሰዎች እንደተጨመሩ እና መጨረሻው ላይ 11 እንደሆንን ነው እና የነገሩን። እኔ እንግዲህ ያንን በህዝብ ተመርጠሃል ይህን ኃላፊነት ተቀበል ስባል ነው የተቀበልኩት። እኔ ህዝብ ጠቁሞኝ በዚያ መሰረት ተመርጫለሁ ብዬ ነው የማምነው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲሁን ተስፋዬ ደግሞ ከኮሚሽኑ ጋር በተያያዘ ተከታዩን አስተያየት ሰጥተዋል።
የሀገራዊ ምክክር ኮሚሽኑ አመራረት ላይ አንዳንድ ኢሬጉላሪቲዎች ቢኖሩም እንኳን ያንን ወደፊት ማስኬድ ገና የመጀመሪያ የዝግጅት ምዕራፍ ላይ ያለ ከመሆኑ አንጻር ወደፊት እንዲገፋና ስህተቶችም ካሉ ስህተቶች እየታረሙ እንዲሄዱ ግን በዚህ ውስጥ ያም እንዳንድ ስቴክሆልደር የሚጠበቅብንን ድርሻ እናረጋለን ማድረግም አለብን ብለን የራሳችንን ኮሚቴ ጭምር አቋቁመን እየሰራንበት ያለነው ነው። እነሱ የራሳቸውን ዝግጅት አጠናቀው ጥሪ በሚያስተላልፉ ጊዜ አግሬሲቭሊ በቁርጠኝነት በዛ ሂደት ውስጥ ለመሳተፍ ዝግጅት እያደረግን ያለ ነው።
የኮሚሽኑ ተግባር በተለያዩ ልዩነቶች ዙሪያ ሁሉንም ኢትዮጵያውያን የሚያካትት ውይይት ለማድረግና ሀገራዊ መግባባት ለመፍጠር የሚያስችሉ ሁኔታዎችን ማመቻቸት ብቻ መሆኑን የገለጹት ፕሮፌሰር መስፍን በሂደቱ የፖለቲካ ፓርቲዎችን ጨምሮ ፍላጎት ያላቸውን አካላት ሁሉ እንደሚያሳትፍም ተናግረዋል።
በእኔ እምነት እኛ 11 ኮሚሽነሮች ለዚህ ስራ በጭራሽ በፍጹም በቂ አይደለንም። ስለዚህ ወደፊት ሌሎችንም ፍላጎቱ ያላቸው የሀገራችን ችግር የእኛም መሰረታዊ ችግራችን ነው የሚሉ በሙያቸው ለማገልገል የሚፈልጉትን ሁሉ በፈቃደኝነት ለማካተት በጣም ዝግጁ ነን። የተቃዋሚ ወይም የተፎካካሪ የሚባሉ ፖለቲካ ፓርቲ ኃላፊዎች ወይም ደግሞ ፓርቲ አባላት የሚገዳቸው ነገር የሀገራቸው ችግር የሀገራቸው ሰላም እንደሆነ ይገባኛል። ሁሉንም 632ቱንም የተጠቆሙትን ኮሚሽነር ማድረግ እንደማይቻል ይገባኛል። ወይም ደግሞ 86ቱንም የሀገራችን ብሔር ብሔረሰቦች ወደ ኮሚሽኑ መምጣት እንደማይቻል ይገባኛል። የሚገባኝና ለእኔ ግልጽ የሚሆንልኝ ነገር ግን ይሄ ሁሉም ብሔረሰቦች የሁሉም ኢትዮጵያውያን የሁሉም የፖለቲካ ደጋፊ የሚሆኑ ተቃዋሚ ዞሮ ዞሮ ግን አልቲሜት ወይም የመጨረሻው አጀንዳቸው የሀገራቸው ሰላምና ሀገራቸው በፍትህ ወደፊት መራመዷን እስከሆነ ድረስ ጦርነትና ግጭት እንዲጠፋ እስከሆነ ድረስ ኢትዮጵያ ውስጥ ብቻ ያሉትን ሳይሆን ከኢትዮጵያ ውጭ ያሉትንም ኢትዮጵያውያን ጭምር ያካትታል ብዬ አስባለሁ።
ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ዙሪያ በቅርቡ ለሕዝብ ተወካዮች ምክር ቤት ማብራሪያ ሲሰጡ የሀገራዊ ምክክር ኮሚሽኑ አባላት የተመረጡበት መንገድ ፍትሐዊ መሆኑን በመግለጽ ማድነቃቸው ይታወሳል። ለኮሚሽኑ ስራ ስኬታማነት ፓርቲያቸው ብልጽግና ከተፎካካሪ የፖለቲካ ፓርቲዎችና ሌሎች የህብረተሰብ ክፍሎች ጋር በትብብር እንደሚሰራም የገለጹት ጠቅላይ ሚኒስትሩ ብልጽግና በምርጫ እንዳገኘ በገለጹት የስልጣን ጊዜ ላይ ግን እንደማይደራደር መናገራቸው ይታወሳል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ግን በዚህ አይስማሙም።
አራት ዓመት ተኩል ነው፣ እስከ አምስት ዓመት ደግሞ የኢትዮጵያ ህዝብ መርጦናል የሚባለው ነገር እሱ በተደጋጋሚ በኢትዮጵያ ታይቷል። ህወሓትም እንደዛ ብሎ ነበር። ማነው በህወሓት የሚመራው ኢህአዴግ ማለት ነው፣ 2007 ምርጫ ላይ ማለት ነው። እኔ ብሔራዊ መግባባት የሚባለው ሰላምና መረጋጋት ማምጣት የሚችል ትርጉም ወዳለው ልማትና ብልጽግና አገሪቷን ለመውሰድ በምንም ጉዳዮች ላይ መደራደር አስፈላጊ ነው። ስልጣንም ጨምሮ ማለት ነው። ከመገዳደር ፖለቲካ ወደ መደራደር ፖለቲካ አገሪቷንና ህዝቦቿን መምራት መቻል አለብን። የብልጽግና መሪዎች በዚህ አጋጣሚ የሚመክረው ይህንን እድል እንዳያጨናግፉ በሀገራችን ምርጥ እዚ ያደርጋል።
የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርያ ለውይይት የሚቀርቡ አጀንዳዎችን በተመለከተ የኮሚሽኑን ተግባር እንዲያብራራሉ።
ስራ ተቆጥሮ ሲሰጠኝ ስራችን ለኢትዮጵያ ህዝብ መወሰን አይደለም። ስራችን የኢትዮጵያ ህዝብ ላለፉት በርካታ አመታት ላያግባቡን የቻሉት ነገሮች ምንድን ናቸው የሚለውን ነገር አጀንዳ ከህዝቡ ነቅሶ በማምጣት ህዝቡ ወደ ውይይት እንዲመጣና ተወያይቶ ወደ መግባባት እንዲደርስ ነው። ስለዚህ የሚወስነው የኢትዮጵያ ህዝብ ውሳኔ ተቀባይነት እንደሚኖረው በፕሮክላሜሽኑ ወይም ደግሞ በአዋጁ ላይ በትክክል ተቀምጧል። ስለዚህ የእኛ ዋና ስራና ተግባር ህዝባችን ወደሚወስንበት ደረጃ ማድረስ ነው። ይሄ ደግሞ ለተፎካካሪ ፓርቲዎችም ሆነ ለገዢው ፓርቲ ይጠቀማሉ እንጂ ይጎዳሉ ብዬ አላስብም። ምክንያቱም ሁለቱም ወገን ፓርቲዎች ጥሩ ሀገር የተረጋጋ ሀገር ሲረከቡና ሲመሩ ነው በህዝብ ድምፅ ይሁንታን አግኝቶ ሲሄዱ ነው ተጠቃሚ የሚሆኑትና እኔ ተፎካካሪ ወይም ተቃዋሚ ፓርቲዎችም ሆነ ገዢው ፓርቲ ከዚህ አሁን ከተቋቋሙ የምክክር ኮሚሽን ተግባርና ዓላማ መጨረሻ ውጪ ይሄዳሉ ብዬ አላምንም።
ኮሚሽኑ ዋናውን ተግባር ለማከናወን የሚያስችሉ የተለያዩ የዝግጅት ስራዎችን መጀመሩንም የተናገሩት ፕሮፌሰር መስፍን አርያ ሁሉም የህብረተሰብ ክፍሎች ትብብር እንዲያደርጉም ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። ቀጣዩም ዘገባ ከዚህ ጋር የተያያዘ ነው። ወደ ትግራይ ክልል መቀሌ ይወስድናል። የብልጽግና ፓርቲ አሉ የተባሉ የሰላም አማራጮችን በመጠቀም የትግራይን ህዝብ ችግር እፈታለሁ ማለቱን በተመለከተ የመቀሌ ከተማ ነዋሪዎችና የፖለቲካ ሰዎችን አስተያየት ሙልጌታ ጽባ አሰባስቧል። እሱን ተምተን እንመለስ።
የኢትዮጵያ መንግስት እየመራ ያለው ብልጽግና ፓርቲ የመጀመሪያ ጉባኤው ባለፈው ጥቂት ቀናት ባካሄደበት ጊዜ አሉ የተባሉ የሰላም አማራጮችን ሁሉ በመጠቀም የትግራይ ህዝብ ችግሮች ለመፍታት ስምምነት ላይ መድረሱን ፓርቲው አስታውቋል። በጉዳዩ በመቀለ ከተማ አስተያየት ከሰጡ ሰዎች አንዱ አቶ አንዱ አለም ተስፋይ ናቸው።
ትግራይ ህዝብ የሰላም እንትኑ እንደሚፈልገው የትግራይ መንግስትን በተደጋጋሚ ጦርነቱ ሳይጀምር በፊትም ከተጀመረ በኋላም እሱ እንደሚናገር የነበረ ያው እስካሁን በሰላም እንዲፈታ የሚጠይቀው ሁሉም ሰላም የሚፈልግ ሰው ሰላም የሚፈልግ መንግስት አንድ ትልቅ አገር የሚመራ ነገር ከሆነ ያው ሰላሙን እንዴት አድርጎ ነው ሊያመጣ የሚችል? ሁሉ ነገር አቆመህ ነው። ጦርነት ይሁን የጸብ ያለው ነገር ሁሉ ነገር አቆመህ ነው ወደ ሰላም መገባት የነበረበት። ግን ሰላም እፈልጋለሁ በሚልበት ሰዓትም ድብደባዎች አሉ። እና ሰላም የሚፈልግ ሰው በትክክል ከሆነ ሁሉ ነገር አቆሞ ከዛ ወደ ሰላም።
መምህር ገብረ መስቀል ገብረ እግዚአብሔር የተባሉ አስተያየት ሰጪ በትግራይ ያለው ችግር መፍታት ቅድሚያ ሊሰጠው ይገባል ብለዋል።
ሀሳቡ ስታየው በጣም ጥሩ ነው። ይህን ሀሳብ ግን በተግባር ካልተደገፈ ሀሳብ ሆኖ ይቀራል። ከአሁን በፊት ብዙ ጥሩ ንግግሮች ተነግረው በተግባር ያልተተገበሩ ብዙ ናቸው። ጥሩ አብነት ወይም ምሳሌ የሚሆነው ሻዕቢያ እንዳይመጣ እንዳይወረን ምን ዋስትና አለን ሲባል፣ አይ ወረራ ከመጣ እኮ ጎንደር ያለው ወገኑም ያግዘዋል የትግራይ ህዝብ ሲባል ነበረ። ሌላው ኢትዮጵያም እንደዚሁ ይደግፋል፣ ይሄ ባህላችን ነው ምናምን ሲባል ነበረ። በተግባር ግን እነዛ ደጋፊ የተባሉት ሁነኛ ጠላቶች ሆነው ታጥቀው እስከ አፍንጫቸው ታጥቀው የትግራይን ህዝብ ጄኖሳይድ ላይ የተሳተፉ ናቸው። ስለዚህ ቃል በተግባር ካልተተገበረ ማታለያ ሆኗል ማለት ነው። ትግራይ ህዝብ ችግሮች ለመፍታት የተባለው የትግራይ ህዝብ ሸቀጥ እያገኘ አይደለም። የስልክ ችግር አለበት፣ የኢንተርኔት ባንክ ችግር አለበት፣ የራሱ ገንዘብ እንኳን መጠቀም አልቻለም። የሕክምና ችግር አለበት፣ እርዳታ የሚያስፈልገው እርዳታ አላገኘም። ችግሮችን መፍታት ከተጀመረ በትክክል ቃሉ ቃል ነበር፣ ትክክል ሀሳቡ የቅን ሰው ሀሳብ ነበር ማለት እንችላለን። ዝም ብሎ ንግግር ብቻ ጥሩ ንግግር ግን ንግግሩ ጥሩ ነው፣ በተግባር ግን ካልተደገፈ ጥሩ ሳይሆን ማታለያ ሆኖ ይመዘገባል።
ኢዩኤል ጉዑሽ የተባለ አስተያየት ሰጪ በበኩሉ
ያወጡት መግለጫ እስከ አሁን ድረስ ከነበሩ ንግግሮች ጋር ሲወዳደር የተሻለ ለሰላም የሆነ የተሻለ እርምጃ መሄድ የሚያስችል ይመስላል። ከፓርቲውም ከአመራሩም ባህሪ ጋር ስናየው ሁሌ አንፕሪዲክተብልና ተለዋዋጭ ስለሆነ ሊያስቸግር ይችላል። ግን እስከ ዛሬ ድረስ ከተሰጡ ሀሳቦችና እስካሁን ድረስ ከነበሩ አነጋገሮች ጋር ስናየው ደግሞ ትንሽ ይህኛው ሞር ገለጥ ያለ ይመስላል። የትግራይ ሕዝብ እንዳይራብ ማድረግ አለብን፣ መገንጠል እንዳይገነጠል ማድረግ አለብን፣ መምራት አለብን ምናምን ብሎ መናገር ራሱ የማመን አቅጣጫ እያሳየ ይመስላል። ሶ ምናልባት ከአሁን በፊት ከነበሩት የተለየ ትሆን ይኖራል ብዬ እንድረዳ ያደርገኛል።
የአረና ለሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው
እንዲህ በፓርቲ ደረጃ በጉባኤ ደረጃ ሲገለጽ ለመጀመሪያ ጊዜ ነው። ይሁን እንጂ በተለያዩ ጊዜያት የሰላም ጥሪ የሚመስሉ መልእክቶችን ሲያልፉ ነበረ። ይሁን እንጂ በተግባር ላይ ሲውሉ አላየንም፣ ለሰላምም ጥረት ሲደረግም አላየንም ነበርና የአሁኑ ትንሽ ጠንከር ያለ መግለጫ ነው የተሰጠው። ለትግራይ ህዝብም ለኢትዮጵያ ህዝብም የጦርነት ተቋጭቶ በሰላም ችግሩን ቢፈታ መልካም ነው። ምክንያቱም ከሁሉም በላይ እየተጎዳ ያለው የትግራይ ህዝብ ነው። ቀጥሎ ሌሎችም ሀገራችን ክልሎችም እየተጎዳ ነው። ሌላው የኢትዮጵያ ህዝብም እንደ የሁኔታው ተጎጂ ነው እና የሰላም ጥሪ መካሄዱ ጥሩ ነው። ዋናው መጠየቅ አለበት ግን ይሄ የሰላም ጥሪ ተአማኒነት አለው ወይ? እንደ በፊቱ ለመዘናጊያ ለሌላው ጥቃት ጊዜ መግዣ ወይም ለሌላ ለማህበረሰብ እንደ ማጭበርበሪያ እንዳይሆን ጥንቃቄ ማድረግ ነው።
የሰላም አማራጩ ተግባራዊ እንዲሆን ተፋላሚ ኃይሎችና ዓለም አቀፍ ማህበረሰብ ሊሰሩ ይገባል ብለዋል አስተያየት ሰጪዎቹም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ሙልጌታን አመሰግናለሁ። ለምሽቱ ያዝነው የመጨረሻ መሰናዶ ኢትዮጵያውያን በአሜሪካ ነው። በዩናይትድ ስቴትስ የኮቪድ-19 ወረርሽኝን አስመልክቶ የተጣሉ ገደቦች ሙሉ ለሙሉ የተነሱ መሆናቸው በይፋ ባይታወጅም አንዳንድ ገደቦች ላይ ማሻሻያዎች መደረጉ ተገልጸዋል። ሕብረተሰቡ ተገቢውን ክትባቶች መውሰድ ጨምሮ ራሱን ከቫይረሱ የሚከላከልባቸው ስልቶች ሁሉ እንዲጠቀም ማሳሰቢያዎች ከጤና ባለሙያዎች እየተሰጡ ነው። ከዚህ አንጻር በተለይ በክትባት አወሳሰዱ ረገድ በኢትዮጵያ ማህበረሰብ ውስጥ ያለው እንቅስቃሴ ምን ይመስላል? እዚህ ዩናይትድ ስቴትስ ውስጥ በተለይም በዋሽንግተን ዲሲ አካባቢ ወደ 60 ሺህ ለሚደርሱ የትውልደ ኢትዮጵያውያን ማህበረሰብ አባላት የኮቪድ-19 ክትባት ሰጥተናል ሲሉ የተናገሩትን በቨርጂኒያ የቫንዶን ፋርማሲ ባለቤትና ባለሙያ ወይዘሮ ዮዲት ጉልላትን ደረጀ ደስታ አነጋግሯቸዋል።
የፋርማሲ ባለሙያ ዮዲት ጉልላት ቨርጂኒያ አካባቢ ወደሚገኘው ፋርማሲያቸው በመምጣት ትውልደ ኢትዮጵያውያኑ አሁንም የኮቪድ-19 ክትባቱን በመውሰድ ላይ እንደሚገኙ ይናገራሉ።
ብዙዎቹ ማጠነካከሪያውን ነው የሚወስዱት፣ ቡስተር ዶዝ ነው የሚወስዱት። አንዳንዶቹ ደግሞ በስራ የሚገደዱት ፈርስት ዶዝን እየመጡ እየወሰዱ ነው።
ክትባቱን ፍለጋ የሚመጡት ትውልደ ኢትዮጵያውያኑ ከዋሽንግተን ዲሲ አካባቢ ብቻ አለመሆኑን የሚገልጹት ዮዲት፣
ብዙዎቹ የምናስተናግደው ከኢትዮጵያ የመጡ ሁለቱን ዶዝ ወይ አንዱን ዶዝ እዛ የወሰዱ፣ እዚህ ደግሞ ማጠናከሪያ ሁለተኛ ዶዙን መውሰድ የሚፈልጉ እነሱን በብዙ እያስተናገድን ያለ ነው። ቀጥታ ከኢትዮጵያ የሚመጡት ሰዎችን ነው። እንዲሁም ስፓኒሾችም አሉ አሁን ከየሀገራቸው የሚመጡ። እንዳልኩ እኛ ሴንተር ቦታ ስላለንና አፖይንትመንት ምንም አይነት ጥያቄ አንጠይቃቸውም እኛ ጋር መጥተው ሲወቁ።
ክትባቱ ለአዋቂዎች ብቻ ሳይሆን ህጻናትንም እንደሚጨምር ዮዲት ይናገራሉ።
ሌላ የህጻናቶች ጀምረናል። ብዙ ህጻናቶችም እየወጋን ነው። የነሱ ከአምስት አመት እስከ 12 አመት ያለው ፋይዘር የህጻናቶች ዶዝ አለ። 0.2 ml ነው የምንሰጣቸው። እነሱም ብዙ ደስ የሚለው የእኛ ህብረተሰብ ብዙዎቹ ልጆቻቸውን እያስከተቡ ነው፣ አንደኛውንም ሁለተኛውንም ዶዝ።
ለመሆኑ ክትባቱን ለመውሰድ የሚያስፈልጉ መመዘኛዎች ምንድን ናቸው ተብሎ የተጠየቁት ዮዲት ሲመልሱ፣
እኛ ጋር የምንጠይቀው ሶስት ነገር ነው። አንደኛ መታወቂያቸውን እንጠይቃለን። መጀመሪያ የተወጉበትን የሲዲሲ ካርድ ካላቸው እሱን እንጠይቃለን። ኢንሹራንስ ካላቸው ኢንሹራንስ እንጠይቃለን። ነገር ግን ሶስቱም ነገር ከሌላቸው እንወጋቸዋለን። ዘ ኦንሊ ቲንግ ኢዝ አንዳንድ ሰዎች ሲዲሲ ካርዳቸውን ካልያዙ ሁለተኛ ዶዙን መቼ እንደወሰዱ አያውቁም እና አምስት ወር ይሁን ስድስት ወሩን አናውቅም። አንዳንዴ በቪዲኤች ዌብሳይት ላይ ሄደን በዛ የነሱን ምን እንደተከተቡ ከዚህ በፊት ካወቅን በዛ በቀኑ መሰረት እንወጋቸዋለን። ግን አሁን በህጉ መሰረት ኢንሹራንስ ከሌለ፣ አይዲ ከሌለ፣ ምንም ከሌለ መከተብ ትችላለን። ነገር ግን አድሬስ ያስፈልጋል። ወደፊት አንዳንድ ነገሮች ኢንቨስቲጌሽን እንኳን ቢመጡ አንዳንድ ነገር ቢሆን ይሄ ሰውዬ የት ነው የተከተበው፣ የት ነው ያለው፣ ምን ደረሰ ለማለት እሱን የግድ አድራሻ ያስፈልጋል። የአሜሪካን ሀገር አድራሻ።
ኮቪድ ተመረምረዋቸዋላችሁ የሚመጡትን ሰዎች ወይ ዝም ብላችሁ ነው ክትባት የምትሰጡት?
ምሳሌ ሳል እያሳሉ የሚመጡት ካሉ አንድ ክትባትም እንጠይቃቸዋለን። እኛ ራሳችን እዚህ ኮቪድ ምርመራ እናደርጋለን። ወደ ውጭ ነው ላቡን የምናደርገው የምንልከው። እና ሲምፕተም ካላቸው አንወጋቸውም። እነሱም ደግሞ እንጠይቃቸዋለን፣ እንዴት ነው ኮቪድ ከያዘው ሰው ጋር ተገናኝታችኋል ወይ ኦር ምን አይነት ስሜት አላችሁ ብለን እንጠይቃቸዋለን። እና ያ ኤሊሚኔት ያደርጋል። ስለዚህ ብዙዎቹ ኮቪድ ኢቨን ሲምፕተምን ባይኖራቸው የተርዱ አሁን የመጣው ቫይረሱ ምንም ሲምፕተም የለህም ግን ኮቪድ ይኖርብሃል። እና ስፔሻሊ ዲሰምበር ላይ ብዙዎቹን የመረመርናቸው በጣም ከብዙዎቹ በላይ ፖዘቲቭ ነበሩ፣ ግን ሲምፕተም የላቸውም።
ከኢትዮጵያ የሚመጡትን ጨምሮ እስካሁን ለምን ያህል ሰዎች የኮቪድ-19 ክትባት መድኃኒት ሰጥታቸዋል ተብለው የተጠየቁት ዮዲት ተከታዩን መልሰዋል።
ከኢትዮጵያ የሚመጡት ብዙ ነው የምንወጋው። ሜቢ እስካሁን ድረስ ወደ 60,000-70,000 ሰው ወቅተናል እና ሞስት ኦፍ ደም ኢትዮጵያኖች ናቸው ብዙዎች።
ካለፈው የካቲት ወር ጀምሮ ክትባቱን የሚወስዱት ሰዎች ቁጥር እየቀነሰ መምጣቱን ዮዲት ይናገራሉ።
አሁን ፌብሩዋሪ ላይ ትንሽ እየቀዘቀዘ ነው ያለው። ተርድ ዶዙ ላይ ብዙም ሰው እየቀዘቀዘ ነው ያለው አሁን ፌብሩዋሪ ላይ። አይ ቲንክ እኔ እንደሚመስለኝ ብዙ ሰዎች ሁለቱን እየተከተቡ ሶስቱንም እየተከተቡ ይዛቸዋል በሚባል አስተሳሰብ በዛ ምክንያት ብዙ ቀንሷል። በቀን ሜቢ 40-30 40 ከ40 እስከ 50 በቀን እንከትባለን።
በፊት ከፍተኛ በነበረበት ጊዜ ምን ያህል ነበረ የምትከትብ?
እስከ 200 ምናምን ከትብ ነበረ እና በጣም ቢዚ ነበረን። 4 ፋርማሲስቶች ነበርን እዚህ የምንሰራው።
ምናልባት ያሉት ሰዎች ተከትበው ስላለቁ ይሆን ወይስ መከተባቸውን ስለቀነሱ ይመስላችኋል?
ብዙዎቹ እኛ ካስተመሮች የኢትዮጵያኖች ናቸው እና ዶክተር አብይ ኢትዮጵያ ግቡ ባለበት ጊዜ ያኔ በጣም ሀይ ነበረ እና አይ ቲንክ ብዙ ሰው ወደ ኢትዮጵያ ሄደዋል እና ሜቢ በዛም አኳኋን ሊሆን ይችላል። ሌሎቹ ደግሞ በየቦታ አሁንም ሲቪኤስ ምናምን ስለሚከትብ እንደ ልብ ስለሚገኝ በዛም ይሆናል። ሌሎቹ አሁን ብዙ የምናያቸው ስራ አትገቡም አትጀምሩም የተባሉት ናቸው። አሁን ብዙ የሚመጡት ህጻናቶችም አሁን ብዙዎቹ እነሱ ናቸው የሚመጡት በትምህርት ቤት እየተገደዱ።
በቨርጂኒያ የቫንዶርን ፋርማሲ ባለቤትና የፋርማሲ ባለሙያዋን ዮዲት ጉልላትን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን በእጅጉ አመሰግናለሁ። ለጊዜው ለዛሬ የተያዙልን ሰዓት እየተጠናቀቀ ይገኛል። ከመሰነባበታችን በፊት ግን ማናቸውም ማስተያየት ቢኖራችሁ እንዴት መስጠት እንደምትችሉ የሚያስታውሱ አድራሻዎች ልጠቁማችሁ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ 2022059942ን ተጠቀሙ። ዝግጅቶቻችንን ለማዳመጥ ደግሞ ከተለመዱት ሞገዶቻችን በተጨማሪ amharic.voanews.com በዌብሳይታችን እንዲሁም ደግሞ በፌስቡክም አት ቪኦኤ አምሃሪክ ላይም በመደመጥ ይቻላል ማለት ነው፣ ማድመጥ ይቻላል። ፕሮግራማችንን ታስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ እስካሁን ድረስ አብራን ነበረች። ዋና አዘጋጇ ጽዮን ግርማ ናት። የነገ ሰው ይበለን። መልካም ምሽት. Thank you.